ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሰላም፣ እንደምናመሻችሁ። መስታወት አራጋው ነኝ። የምሽቱን ፕሮግራም ላስተዋውቃችሁ። የቅሊንጦ ማረሚያ ቤትን በማቃጠል ክስ ተመስርቶባቸው ከነበሩት 38 እስረኛ ተከሳሾች መካከል 11ዱ መከላከል ሳያስፈልጋቸው በነጻ እንዲሰናበቱ ፍርድ ቤቱ ብይን ሰጠ። አራቱ በነፍስ ግድያ ወንጀል የቀረበባቸውን ክስ እንዲከላከሉ ሲወስን፣ ቀሪዎቹን ደግሞ ክሳቸው ተሻሽሏል፣ በተሻሻለው ክስ ተከላከሉ ተብለዋል።
ኢትዮጵያ ሰብአዊ መብት ጉባኤ ሄዶ ባጣራበት ጊዜ እነዚህ ሰዎች ጥፍራቸው ተነቅለው ከሚፈለገው በላይ ተደብድቦ ተገዶ እጆቻቸው ተጠማዞ ፊቶቻቸው በጣም በከስክስም በጣም ተከስክሶ ተደብድቦ ቃላቸውን የሰጡ መሆኑን ኢትዮጵያ ሰብአዊ መብት ጉባኤ ያረጋገጠ በመሆኑ በነጻ ነው የተባሉት ማለት ነው።
ከጠበቆቹ አንዱ አቶ ወንድሙ ኢብሳ ናቸው። የዛሬውን የችሎት ውሎ ሊነግሩን ይዘናቸዋል። በሌላ ዘገባ የኢትዮጵያ መንግስት የሰፋፊና መካከለኛ እርሻ ልማት ለማካሄድ የነደፈው እቅድና ትግበራ በርካታ እክሎች ገጥመውታል።
እነሳ መጀመሪያ ደሞዝ ጥያቄ ነው። ከዛ በኋላ ደግሞ የቦታ ጥያቄ ነው። መሬት ይገባናል፣ ይሰጠን ነው። መሬት በሊዝ ነው።
የጎጀብ ወረዳ ነዋሪ ናቸው። ሙሉ ዘገባውን ይዘናል። ሌሎች ዘገባዎችም ይኖሩናል። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የዩናይትድ ስቴትስ ማዕከላዊ የስለላ አገልግሎት ተጠባባቂ ስራ አስኪያጅ ጂና ሃስቤል የመስሪያ ቤቱ ስራ አስኪያጅ እንዲሆኑ በፕሬዚዳንት ትራምፕ በመሰየማቸው ሹመቱን ለማጽደቅም ሆነ ላለማጽደቅ ነገ ረቡዕ በሀገሪቱ ምክር ቤት ቀርበው ጥያቄ ይመልሳሉ። የዋይት ሀውስ ቤተ መንግስት ታዲያ ለቦታው ከሳቸው የተሻለ ሰው አይኖርም እያለ ነው። እድሜያቸው 61 ሲሆን ነባር የስለላው አገልግሎት ሰራተኛም ነበሩ። በአስከፊ የምርመራ ፕሮግራም ውስጥ ሚና ነበራቸው የሚል ስጋት ስላለ ስማቸውን ለማስወጣት ጠይቀዋል። ይሁንና በስያሜያቸው እንዲጸኑ ፕሬዚዳንት ትራምፕ እንዳደፋፈሯቸው የአስተዳደሩ ባለስልጣኖች ገልጸዋል። ዩናይትድ ስቴትስ የቻይናን የኢኮኖሚ ፖሊሲን ለመቀበል የንግድ ቀረጥንና ሌሎች እርምጃዎችን ለመውሰድ ባቀደችበት በአሁኑ ወቅት ከቅርብ ጊዜያት ወዲህ በሌላ አቅጣጫ ውጥረት አስነስቷል። ዓለም አቀፍ አየር መንገዶች ታይዋንን፣ ሆንግ ኮንግንና ማካውን በሀገር ደረጃ እንዳያነሱ ቻይና ጠይቃለች። የዋይት ሀውስ ቤተ መንግስት ታዲያ ባለፈው ሳምንት ማብቂያ ላይ ቻይናን የሚነቅፍ መግለጫ አውጥቷል። የአየር መንገዶች ሶስቱ ሀገሮች ከቻይና ነጻ የሆኑ ሉዓላዊ ሀገሮች አድርገው የሚጠቅሱ ድረ ገጾቻቸው እንዲነሱ ቻይና መጠየቋን ሲናገሩም ቆይተዋል። ቻይና ማካውንና ሆንግ ኮንግን እንደ ልዩ ክልላዊ አስተዳደሮች አድርጋ ታያለች። ታይዋንን ደግሞ የኮበለለች ክፍለ ሀገር ናት ትላለች። የዋይት ሀውስ ቤተ መንግስት ግን ትርጉም የለሽ ሲል ነቅፎታል። የቻይና ኮሚኒስት ፓርቲ በአሜሪካውያን በግል ኩባንያዎች ላይ የፖለቲካ አመለካከቱን ለመጫን የሚያደርገውን ጥረት አካል ነው የሚል ምላሽም ሰጥቷል። በመጨረሻም የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዛሬ ከቻይናው ፕሬዚዳንት ሺ ጂንፒንግ ጋር በስልክ ሲነጋገሩ ከሚያዋስናቸው ነጥቦች መካከል ሰሜን ኮሪያንና ንግድ እንደሚገኙባቸው ገልጸዋል። ዋና ዋናዎቹ ነጥቦች ጥሩ ነገር የሚወጣው የንግድ ጉዳይ እንዲሁም ግንኙነቶችና መተማመን በማዳበር ላይ ያለው ሰሜን ኮሪያ ላይ ይሆናል ሲሉ ትራምፕ በትዊተር ገልጸዋል። ሁለቱ መሪዎች ዛሬ በስልክ የሚነጋገሩት የቻይናው መሪ ሰኞና ማክሰኞ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ተገናኝተው ከተነጋገሩ ከሰዓታት በኋላ መሆኑን ሁለት ነጻ ምንጮች ለደቡብ ቻይና ሞርኒንግ ፖስት ጋዜጣ ተናግረዋል። አድማጮች፣ ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪ የጋቢና ዝግጅቶቻችን ልምራችሁ። የጋቢና ጉዟችን ይቀጥላል። መስታወት አራጋው ነኝ። አብረን ከአድማስ እንሻገር እላችኋለሁ።
Gabina VOA. Let's cross boundaries together.
ወደ መጀመሪያው ዘገባችን ነው የምናልፈው። የቅሊንጦ ማረሚያ ቤትን በማቃጠል ክስ ተመስርቶባቸው ከነበሩት 38 እስረኛ ተከሳሾች መካከል 11ዱ መከላከል ሳያስፈልጋቸው በነጻ እንዲሰናበቱ ፍርድ ቤቱ ብይን ሰጠ። አራቱ በነፍስ ግድያ ወንጀል የቀረበባቸውን ክስ እንዲከላከሉ ሲወስን፣ ቀሪዎች ደግሞ ክሳቸው ተሻሽሏል፣ በተሻሻለው ክስ ተከላከሉ ተብለዋል። በዚህ መስገብ የተከሰሱ ተከሳሾች ድርጊቱን አልፈጸምንም፣ በአንጻሩ ያልፈጸምነውን ድርጊት እንድናምን ከፍተኛ የማሰቃየት ተግባር ተፈጽሞብናል በሚል ሲከራከሩ እንደነበር ይታወቃል። ጽዮን ግርማ ዝርዝር አላት። ቅዳሜ ነሐሴ 28 ቀን 2008 ዓ ም ከፍተኛ ቃጠሎ የደረሰበትን የቂሊንጦ ማረሚያ ቤት በማቃጠል የተጠረጠሩ 38ቱ የማረሚያ ቤቱ እስረኞች ዛሬ በተሰጣቸው ብይን የፌዴራል ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ተከሳሾቹን በሶስት ከፍሎ ብይን ሰጥቷል። 11ዱን መከላከል ሳያስፈልጋቸው በነጻ እንዲሰናበቱ፣ 23ቱ ደግሞ ቃጠሎ እንዲፈጸም አመጽ መርተዋል፣ ቀስቅሰዋል፣ አደራጅተዋል በሚለው ክስ የአቃቤ ሕግ 39 ምስክሮች ስላረጋገጡባቸው ወይም ስለመሰከሩባቸው ክሳቸውን ምስክርና ማስረጃ አምጥተው ይከራከሩ ወይም ይከላከሉ ሲል ብይን ሰጥቷል። ይቅርታ፣ ቀሪ አራቱ ደግሞ በዕለቱ በቃጠሎ ሕይወታቸው ላለፉ ሰዎች ተጠያቂ በመሆናቸው በሰው መግደል ወንጀል እንዲከላከሉ ብሏል። ከ38ቱ ተከሳሾች ውስጥ ወደ 30 የሚሆኑ ተከሳሾች ጠበቃ የሆኑት አቶ ወንድሙ ኢብሳ የዛሬውን የችሎት ውሎ በተመለከተ አነጋግሬያቸው ነበር። በመጀመሪያ 19ኛ ወንጀል ችሎት መደበኛው ማለት ነው እንዳልተሰየመ፣ ምክንያቱ ደግሞ ብይኑን ለመስማት የመጣው ሰው ቁጥር በጣም በርካታ በመሆኑ ችሎት ቀይሮ እንደተሰየመ ይናገራሉ።
ዘጠነኛ ወንጀል ችሎት አዳራሹ ወይም የችሎት ማርሻው ፍርድ ቤቱ ቦታ ትንሽ ጠበብ ስለሚል በተለምዶ የፍትህ አዳራሹ ወደሚባለው አራተኛ ወንጀል ችሎት በጣም ሰፊ ሰው ሊይዝ ወደሚችል ችሎቱ ተዛውሮ ዘግየት ብሎ ወደ አምስት ደቂቃ ነው የተጀምረው። ቤተሰብ፣ የስዊድን አምባሳደሮች፣ የስዊድን ባለስልጣናት እና በጣም በርካታ በግምት ወደ 150-200 የሚደርሱ ቤተሰቦች ተገኝተዋል።
ችሎቱ በርካታ ችሎት ተከታታዮች ባሉበት ከተሰየመ በኋላ 39ኙ የአቃቤ ሕግ ምስክሮች የሰጡትን ምስክርነት ከማንበብ ተጀምሮ ገና የጥቂቶቹ ሲነበብ ረጅም ሰዓት በመውሰዱ በደንበኞቹ፣ በጠበቆች እንዲሁም በአቃቤ ሕጉ መካከል ካለው ጊዜ አንጻር ብይኑ ብቻ እንዲነበብ ስምምነት ላይ በመደረሱ ብይኑ ተነቧል ብለዋል አቶ ወንድሙ ይብሳ። በዚህ መሰረት ከ38ቱ ተከሳሾች ውስጥ 11ዱ በነጻ እንዲሰናበቱ የተበየነበትን ምክንያት ያስረዳሉ።
እነዚህ ወደ 11 የሚጠጉት ተከሳሾች የቀረበባቸው ክስና እንዲሁም ደግሞ የቀረቡት አቃቢ ሕግ ምስክሮችም ስለ እነዚህ ሰዎች ምንም ስላላሉ እንዲሁም ደግሞ አቃቢ ሕግ በወንጀል መቀጫ ስነ ስርዓት ሕግ ቁጥር አንቀጽ 27 ንዑስ አንቀጽ 2 መሰረት ፈቅዶ ነው ቃላቸውን የሰጡት የተባለውን ኢትዮጵያ ሰብአዊ መብት ጉባኤ ሄዶ ባጣራበት ጊዜ እነዚህ ሰዎች ጥፍራቸው ተነቅለው ከሚፈለገው በላይ ተደብድቦ ተገዶ እጆቻቸው ተጠማዞ ፊቶቻቸው በጣም በከስክስም በጣም ተከስክሶ ተደብድቦ ቃላቸውን የሰጡ መሆኑን የኢትዮጵያ ሰብአዊ መብት ጉባኤ ያረጋገጠ በመሆኑ እነዚህ 11 ሰዎች በ540 እና በ464 እንዲሁም ደግሞ የወንጀል ሕግ 32 ነው ዘልቀጽ 1 ነው በነጻ ነው የተባሉት ማለት ነው።
አቶ ወንድሙ አያይዘው 23ቱ ደግሞ ክሳቸው ተሻሽሎ ከመግደል ወንጀል በመለስ ባለው እንዲከላከሉ ብይን ተሰጥቷል ይላሉ።
23ቱ ከዚህ ከነፍስ ግድያ መለስተኛ በሆነና የተጠቀሰባቸው ወንጀል ሕግ ለምሳሌ 464 ንዑስ አንቀጽ 1 ስር የተደነገገውን ጥፋት ያጠፉ ሰዎች ከ3 ወር እስከ 5 ዓመት ቀላል እስራት የዋስ መብት የሚጠበቅላቸው ማለት ነው። በአንቀጽ 2 464 አንቀጽ 2 ስር አመፅን ያዘጋጀውን የመራው በሚለው ስር ደግሞ በዚህ ስር እንዲከላከሉ የተወሰነባቸው ከአስር ዓመት በማይበልጥ ጽኑ እስራት የምለውም ዋስትና መብት የሚጠብቅ ነው። ከአስር ዓመት በታች የሆነ በመሆኑ ስለዚህ በጥቅሉ ምንድን ነው? አራት ሰዎች በነፍስ ግድያ ስንት መሰከረባቸው ተከላከሉ ነው የተባሉት።
አቶ ወንድሙ አያይዘው እንዳሉት በእነዚህ ተከሳሾች ላይ ምስክርነታቸውን የሰጡት የአቃቤ ሕግ ምስክሮች መካከል አንዳንዶቹ ፖሊሶች፣ አንዳንዶቹ ደግሞ እስረኞች ናቸው። ከነዚህም ውስጥ ድርጊቱን አብረን ፈጽመናል፣ አቃጥለናል፣ እሳት ውስጥ እስረኞችን እየወረወርን ጨምረናል፣ በር ቆልፈናል የሚሉና ሌሎች በርካታ ምስክሮች አይተናል ሲሉ እንደመሰከሩ ነው። ከነዚህ መካከል አንዳንዶቹ ወይም ደግሞ አብዛኞቹ በውጭ ሆነው ጉዳያቸውን የሚከታተሉ ወይም የአቃቤ ሕግ ምስክር በመሆናቸው ምክንያት ክስ ያልተመሰረተባቸው እንደሆኑ በችሎት ላይ ሲነገር ቆይቷል። ይህንንም በተመለከተ አቶ ወንድሙ ይብሳን ጠይቂያቸው ነበር።
እንደ ሆን እንደ ኢትዮጵያ ሽብር ሕግና ኢትዮጵያ ውስጥ እኮ ያለ ሁኔታ በዓለምም ሆነ በኢትዮጵያ ውስጥ በረጅም የሀገሪቷ የፍርድ ሂደት ያልተለመደ ነው። ለምሳሌ አራት ሰዎች በተመሳሳይ ወንጀል ቢከሰሱ አሁን አቃቢ በተሽብር ክስ ጋር በተያያዘና በሙስና አዋጅም አራቱን ለይቶ ሁለታችሁ በጓደኞቻችሁ ላይ መስክሩና እናንተ ነጻ እናደርጋለን በሚል ነው። እነዚህ ጉቦ ተቀብለናል ከዶክተር ፍቅሩ ላይ 17,000 ሰጥቶኛል እና እኔም እንዲህ አድርጋለሁ። እነዚህ እርግጠኛ ነኝ አልታሰሩም፣ የምታሰሩም አይመስለኝም እርግጠኛ ባልሆንም። ምክንያቱም በተለምዶ አሁን ይሄ የ3 ዓመት እዚህ በሽብር ክስ ላይ በዚህ አልፎ አልፎ የምስናንም ክስ ይዛለ በነዚህ ላይ በሚደረጉ ነገሮች ላይ እኩል ወንጀል የፈጸሙ ሰዎች ወንጀል መፈጸማቸውንም እያመኑ አንተ ምስክር ሆነ በጓደኛዊ ላይ ከመሰከርክ ከክሱ ነጻ ትሆናለህ ይላል። ይሄን ለመከራከር ሞክረን ደጋግመን ችሎቱም ላይ ለመሟገት ሞክረን ምንድነው የምሰጠን መልስ? በሽብር አዋጁ፣ በሙስና አዋጁ፣ በሌሎችም አቃቢ የገሌን ክስ አንስቻለሁ ካለ በግድ ክሰስ ማለት አንችልም። የችሎቱ መልስ ነው። አቃቢ ግን መክሰስ የሚፈልገውን እከሳለሁ፣ መክሰስ የማልፈልገውን አልከስም። ስለዚህ ልጠይቁኝ አትችሉም ነው። እነዛ ፖሊሶች ይከሰሱ አይከሰሱ በእርግጠኝነት ባላውቅም ባለው ልምድ ግን አይከሰሱም። ምክንያቱም ያው ይሄንን ስላደረጉ ነው እንትን የሚሆኑት። በጊዜ ግን በወቅቱ ግን በነበረኝ ያልተረጋገጠ መረጃ ኦልሞስት ወደ ቃሊቲ እንደተወሰዱ ነው። አሁን ግን ከእስረኞቼ እርግጠኛ አይደለሁም። እነሱ የምነግሩኝም ማመን ይቸግረኛል። ከውጭ ከደንበኞቼ የምሰማው እነሱ በእኛ ላይ መስክር ወጥተዋል ነው። ይህንን በየቀኑ ፍርድ ቤት ላይ ይጮዋሉ። እኛ ላይ እንዲመሰክሩ ተደብድቦ ነው፣ ተገዶ ነው። ይሄም ከመሆኑም በላይ ደግሞ ጥቅሙም ተጠብቆላቸው ነው። እኛ ጓደኞቻችን አልገደልንም። እነዚህ ምስክሮችን ደ ወዱ አይደለም በእኛ ላይ የመሰከሩት ከዱለና ከዳቦ ውሰድ ተብሎ ነው። አልመሰክርም ካለ ዱላ ይቀምሳል፣ ዱላ ይቀምሳል። ጨክኖ አልመሰክርም ካለ ደግሞ ተመልሶ ክስ መሰረትበታል፣ ዱላውን ቀምሶ ደግሞ መሰክራለሁ የሚል ከሆነ ከክሱ ነጻ እንደሚሆን እንደዚህ አይነት አሰራር ነው የሚሰማው።
እነዚህ ተከሳሾች ፍርድ ቤት በቀረቡበት ወቅት ድርጊቱን አልፈጸምንም፣ እኛ ራሳችን የዚህ ተጠቂዎች ነን፣ ምርመራ በሚደረግበት ጊዜ ከፍተኛ ወንጀል ተፈጽሞብናል ሲሉ ለችሎት ሲናገሩ እንደነበር መዘገባችን ይታወሳል። የኢትዮጵያ መንግስት ያቋቋመው የኢትዮጵያ ሰብአዊ መብት ኮሚሽን ፍርድ ቤቱ እንዲያጣራ ጥያቄ ባቀረበለት መሰረት ወደ ማረሚያ ቤቱ ሄዶ ባደረገው ማጣራት 16 ተከሳሾች ላይ ማለትም ከነዚህ ከ38ቱ ተከሳሾች ውስጥ በጣም ከፍተኛ የሆነ ድብደባ እንደተፈጸመባቸው፣ አሰቃቂ በሆነ መልኩ ምርመራ እንደተካሄደባቸው በመግለጽና በማረጋገጥ ያንንም ለችሎት ማስታወቁን አቶ ወንድሙ አስታውሰዋል። ይህ የደረሰው ችሎት በዛሬው ውሳኔው ይህንን የኢትዮጵያ ሰብአዊ መብት ኮሚሽን ሪፖርት አካቶ የሰጠ ሲሆን ይህ ከተካተተባቸው መካከል 5ቱ እስረኞች በዚህ በነጻ ይሰናበት ውስጥ እንዳልተካተቱም አቶ ወንድሙ ገልጸዋል። በተጨማሪም በዚህ የቂሊንጦ ቃጠሎ ሌሎች 121 ተከሳሾች በሌላ መዝገብ መከሰሳቸውም ይታወሳል። ይህ 121 ተከሳሾችን የሚይዝ ችሎት ስለሌለና ለፍርድ አሰጣጡ በጣም አስቸጋሪ በመሆኑ በአምስት ተከፋፍለው በተለያየ ችሎት ጉዳያቸውን ሲከታተሉ እንደቆዩ አቶ ወንድሙ ጠቅሰው ከነዚህ መካከል አሁን መንግስት በሰጠው ውሳኔ እስረኞች ይለቀቁ ባለው መሰረት አብዛኞቹ ከ5ቱ መዝገቦች ውስጥ መለቀቃቸውን አቶ ወንድሙ ተናግረዋል። ነገር ግን በዛሬው ችሎት 4ቱ ተከሳሾች በነፍስ ግድያ ወንጀል የተመሰከረባችሁን ምስክሮቹ በአግባቡ በማረጋገጣቸው ተከላከሉ የሚል ውሳኔ ሲሰጣቸው ወደ ችሎት ተጠቅተው ባልፈጸም ነው፣ ባላደረግ ነው እና ባልገደል ነው፣ በአንጻሩም እኛ ላይ ከፍተኛ የማሰቃየት ተግባር በተፈጸመብን ጉዳይ አንከላከልም ሲሉ ችሎቱ ወደ መረበሽ ተሻግሮ እንደነበርና በዚህ ምክንያት የመከላከያ ማስረጃቸውንና ምስክራቸውን የሚያመጡበት ቀነ ቀጠሮ እንዳልተሰጠ አቶ ወንድሙ ጨምረው ተናግረዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። ዛሬ በአዶላ ከተማ በፖሊሶችና ለተቃውሞ ሰልፍ በወጡ ሰዎች መካከል ግጭት ተፈጥሮ እንደነበር ዘገባ ደርሶናል። መለስካቸው አማሃ ዝርዝሩን ይዟል።
ዛሬ አዶላ ከተማ በፖሊስና ለተቃውሞ ሰልፍ በወጣ ሕዝብ መካከል በተፈጠረ ግጭት በተገደሉ ሰዎች ቁጥር ልዩነት ይኖር እንጂ የሰው ሕይወት ማለፉን የዓይን እማኞችም ሆኑ የመንግሥት አካላት አረጋግጠዋል። የከተማዋ ነዋሪ የሆኑት አቶ ደንበላ ኤዴማ የተባሉ ሰው ከመጀመሪያው አንስቶ ታዘቢያለሁ ያሉትን ለቪኦኤ አስረድተዋል። እንደሳቸው ከሆነ የተቃውሞ ሰልፉ መነሻ ነው የሚሉትም በፖሊስ በጥይት የተመታ ወጣት ነው።
ከዛ ልጆች ካሉበት ቦታ ለምን ሰው ይመታብናል ብሎ ሰላማዊ ሰልፍ ይወጣሉ። ከዚያ ጫፍ ደርሴ ወታች የምንመለስ የሆኑ 18 የሚሆኑ ልጆች ታስሮ ነበሩ።
ዛሬ ነው የታሰሩት ልጆች?
አዎ፣ ከትላንትና ጀምሮ ትላንትና ማስር አስገብቷል። በቁጥር አሁን በቃ እንትን በቃ ተረጋጋ ሁኔታ ውስጥ አይደለም ያለሁት። በትክክል አላየሁትም። ከ20 የማያንሱ ልጆች ታስረዋል። እነዚያ ልጆች ይፈቱልን ብሎ በር ላይ ቆመው እኛ እየከለከልናቸው የከተማ ፖሊስ እንትን ጽህፈት ቤት አለ፣ እዚያ ላይ ቆሞ እያሉ እንትን የዞኑ ማመታኝ አለ ሻለቃ ኔንቆ ጉሚ የሚባል
አድማ በታኝ።
አዎ።
እሺ።
እሱ ሰው ከመጣ በኋላ ሌሎቹ ፖሊሶች ተረጋግቶ ነበረ ቆሞ ሳይሆን የነበረ ከዛ ፊት የኪስ ቦምብ ረጩና እዛ ፊት ለፊት ድሽ እንትን አለ የሆነ ውሃ የሞላበት የጎርፍ ቦ ያለ እዛ ውስጥ ገብቶ ያለቁትን እኔ በእጅ አንስቼ ከሌሎች ሰዎች ጋር ሬሳውን ወስደን አንድ ጠግ እናስዛለን ስንል በጉልበት መጥተው ከእጃችን ቀምቶ እዛ ግቢ ውስጥ ነው ያለ። አሁንም በዚህ ሰዓት
ፖሊስ ጣቢያ ውስጥ?
አዎ። ሁለት ልጆች ሆስፒታል እናደርስ ብለን እኛ ሲከለክሉን የቀይ መስቀል አለ የዞኑ ከተማ ውስጥ የቀይ መስቀል ቡድን አራት ልጆች የሆነው ስትሬቸር ይዞ እኛ እነሱን አስከትለን ስንሄድ እነሱንም ከልክሏል።
አቶ ደንበላ ሄዴ ጨምረው እንደገለጹት ፖሊስ በወጣቶቹ ላይ ጥይትና አስለቃሽ ጢስ ይተኩስ እንደነበረ ይናገራሉ። የዚህ ግጭት ዋናው መነሻ ግን በቅርቡ የለገደንቢ ወርቅ ማዕድን ስራ ለሚድሮክ ኩባንያ ኮንትራቱ መፈረሙ ነው ሲሉም ብዙዎቹ ያሉትን ያረጋግጣሉ። እስካሁን የተገደሉና የቆሰሉ ሰዎች ቁጥር ስንት እንደሆነ ጠይቄያቸው ነበረ።
አሁን በትክክል እኔ ከእጄ ነጥቆ የወሰዱት ሁለት ሰው አሁን
የሞቱ ናቸው። እነዚህ በጥይት የተገደሉ ናቸው።
ጥይት ይሁን እዛ ተረጋግጠ ይሁን እቃም በእንትን ፖሊስ ጣቢያ ፊት ለፊት አለ በሩ ላይ ጭቃ በጭቃ ሆነዋል። እኔ እንግዲህ አልመረመርኩትም። ጥይት ይሁን እዛ ድሽ ውስጥ ገብቶ ተረጋግጦ ይሁን ቀጥታ ፖሊስ ጣቢያ ፊት ለፊት በ15 ሜትር ርቀት ላይ ነው የሞቱት ሁለቱ ልጆች።
የቆሰሉ ሰዎች አሉ በጥይት የሚያውቋቸው?
አንድ ጠዋት የቆሰለ
ሆስፒታል ገብተዋል። እሱ
ሪፈር ተደርጓል ወደ አዋሳ።
የአዶላ ከተማ ምክትል ከንቲባን አቶ ጫላ ዋሬን የዚህ ግጭት መንስኤ ምን እንደሆነ እንዲያስረዱኝ ጠይቄያቸው ነበረ።
የተነሳው ለገደንቢ ሼክ አላሙዲን ጋር በተያዘው እዛ ማዕድን እንትን ለገደንቢ በመታደሱ መታደስ የለበትም የሚለው የህዝብ ቅሬታ ነበር። የህዝብ ቅሬታ ያው ከተማ አካባቢ ያለው አካባቢ ለገና የሚባለው ይሄ ሱቆች መከፈት እንደሌለባቸው ተደርጎ ትላንትም ዛሬም ዝግ ሆኖ ነው ያለው። ዛሬ ግን በተፈጠረው እንትን ሰዎቹ ገፍተው በመውጣታቸው ፖሊስ ጣባ ነው ወሮ ፖሊስ ጣባ በሚወሩበት ጊዜ አይሆንም ተመለሱ ብለን የሀገር ሽማግሌዎች ልጆቹን እንትሉ በተፈጠረው እንትን በጥይት ሳይሆን በሰማው ኢንፎርሜሽን መሰረት እዛ ከፖሊስ ጣባ ፊት ለፊት አካባቢ የሆነ የውሃ እንትኖች ነበሩ። ገብቶ አንድ ሰው ህይወቱ እንዳለፈ ነው ያለኝ መረጃ።
የውሃ ጉድጓድ ነው
እንትን የአስፋልት አለ፣ አስፋልት የሚያቋርጥ የውሃ እንትኖች ቱቦዎች አሉ። እዛ ቱቦ ውስጥ ገብቶ አንድ ሰው ህይወት እንዳለፈ እና ሁለት እንደተጎዱ ይሄ ነው ያለው መረጃ።
እንጂ ሁለት ሰው አይደለም የሞተው ነው የሚሉኝ?
አንድ ሰው ነው ባለኝ አሁን በዚህ ሰዓት ባለኝ መረጃ አንድ ሰው ነው ሞተ። ከዛ ቀደም ብሎ ግን ሁለት ልጆች ቆስሎ ሪፈር ወደ አዋሳ ተደርጓል።
ይሄ ተኩስ ነው የምሰማው?
አዎ።
በምን አሁን ተኩሶ ለምን ነው የሚተኩሰው?
ልጆች በዛ በተፈጠረው እንትን ከፖሊሶች ጋር በተፈጠረው ግጭት
በዛ ግጭት ነው?
አዎ።
የቆሰለ ሰው አለ?
እሱ መጀመሪያ ለመንገድ ልጆች ዘጉ ነበር። በዛ ላይ በልጆቹ ጋር በተፈጠረው እንትን ሁለት ሰው ቆስሎ አንዱ ጭንቅላቱ ላይ ቆስሏል፣ አንዱ እግሩ ላይ ቆስሏል። እነዛ ሰዎች ወደ በሪፌር ወደ ላይ ሄዷል።
ወዴት ሄዱ?
ወደ አዋሳ። የተቆሰሉት ግን በጥይት መሆኑ ማረጋገጫ የለኝም። ምን አንዱ ግን በጥይት መሆኑን ሆስፒታል እንትን ብለዋል። አንደኛው እዚህ ጭንቅላቱ ላይ የተመታ ሰው ነው። ይህ ነው ያለው ነገር።
በሌላ በኩል ደግሞ በሻኪሶ ከተማ ተጀምሮ የነበረው የስራ ማቆም አድማ ዛሬም ቀጥሎ መዋሉን አንድ ስማቸው እንዲጠቀስ የማይፈልጉ ምንጫችን ተናግረዋል። በከተማው ያለው ሁኔታ ግን ሰላማዊ የሚባል እንደሆነ ይናገራሉ። የከተማዋ ከንቲባ አቶ አሬሪ ዋሬ ይህንን አረጋግጠዋል። ይህን ዘገባ እያጠናቀርን እንዳለን በአዶላ ከተማ በፖሊስ ጥይት የቆሰሉ ሰዎች ቁጥር ወደ 7 ማሻቀቡን አንዳንድ ምንጮች ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። የኢትዮጵያ መንግስት የሰፋፊና መካከለኛ እርሻ ልማት ለማካሄድ የነደፈው እቅድና ትግበራ በርካታ እክሎች ገጥመውታል። በጋምቤላና ቤንሻንጉል ክልሎች በርካታ ሰዎችን ከቀያቸው ያፈናቀሉ ሰፋፊ እርሻ ልማቶች ስኬት እንደተጠበቀው ሳይሆን አንዳንዶቹ ስራቸውን ሲያቆሙ፣ ሌሎቹም ስራቸው ሲስተጓጎልና ጥቂቶች ብቻ በስራቸው ሲቆዩ ታይቷል። ሰሞኑን ደግሞ በኦሮሚያና ደቡብ ክልል በሚገኙ ሰፋፊ እርሻዎችና የአካባቢው ነዋሪዎች መካከል የተጠቃሚነትና የቀን ስራ ክፍያዎች ግጭቶችን ፈጥረዋል። የኢትዮጵያ የመንግስት የሰፋፊ እርሻዎች ልማት እቅድ የተጋረጡበት ፈተናዎች ምንድን ናቸው? በአጠቃላይ የግብርና ምርቶችን ለማሻሻል የሚያስችሉ ዘለቄታ ያለው አሳታፊ ልማት የሚያመጡ ስራዎች ምንድን ናቸው? ሄኖክ ሰማስጌር በተከታይ ዘገባው ይዳስሰዋል።
ባሳለፍነው ሳምንት አጋማሽ ቦንጋ ከተማ አቅራቢያ በጎጀብ ቀበሌ የሚገኝ 350 ሄክታር የግል እርሻ በአካባቢው ነዋሪዎች ጥቃት ደረሰበት። በመሬታችን ላይ ጭሰኞች ሆንን ሲሉ ለተቃውሞ የወጡ ሰዎች በቆሎ፣ ሙዝና አናናስ በሚመረትበት ባለቤትነቱ ሆራይዘን ፕላንቴሽን በመባል የሚታወቅ በሼክ መሐመድ አላሙዲ ባለቤትነት የሚንቀሳቀስ እርሻን አቃጠሉ፣ ምርት አወደሙ፣ ትራክተሮች፣ ኮምባይነሮችና ብስክሌቶችን አጋዩ። የህዝቡን ቁጣ ምን አስነሳው? በአካባቢው የሚኖሩና ለደህንነታቸው በመስጋት ስማቸውን ያልጠቀሱ ነዋሪ ያብራራሉ።
ማክሰኞ ዕለት ነው ሁሉም እንቅስቃሴ ተጀመረው። እንግዲህ ጥያቄው ያው እነሳ መጀመሪያ ደግሞ ጥያቄ ነው። ከዛ በኋላ ደግሞ የቦታ ጥያቄ ነው። መሬት ይገባናል ይሰጠን ነው። መሬት በሊዝ ነው የሚሰጥባል። እኛ ተወልደን ያደግንበትን መሬት ተቀምጠናል። እንደገና በሊዝ ለመግዛት አቅማችን አይፈቅድም። አሰሪ ድርጅታችንንም ጠይቀን አሰሪ ድርጅታችን የቱ እንዲሆን አልታወቀም። የሚከፈለን በራሳችን መሬት ጭሰኛ ሆነ የሚከፈለን 600 ብር ነው። 600 ብር መሬት እንዴት አድርገን በሊዝ መግዛት እንችላለን የሚል ጥያቄ አነሱና ጥያቄው ወደ ወረዳው ዞን አስተዳዳሪ ደርሶ ዞን አስተዳደር ደርሶ ከዛ የሚመለከታቸው አካላት ሊያናገሩ ከመጡ በኋላ እርሻ ልማቱ አዳራሽ ውስጥ ተሰብስቦ መልስ ማግኘት አልቻሉም። ጥያቄው ይሄ ከሆነ አንቀበልም ሲሉ፣ ይህንን ጥያቄ የማትመልስልን ከሆነ እኛም አናውቃችሁም አሉ። በዚህ ተለያዩና መልስ ባለማግኘታቸው ነው።
መሬቱ ከቀድሞ የደርግ አስተዳደር አንስቶ በመንግስት እርሻ ልማት የነበረና አሁን ለግል የእርሻ ልማት የተላለፈ መሆኑን ከነዋሪዎችና ከሌሎች ምንጭ ለመረዳት ችለናል።
ቀደም ሲል የመንግስት እርሻ ሲቲ የመንግስት እርሻ ቡናና ሻይ ልማት ስር ነበር የነበረው። በኋላ ግን ኢህአዴግ ከገባ በኋላም እንደዛ ሲሰራ ቆይቶ በኋላ ሼህ አላሙዲን ሸንኮራ ለመትከል ገዙ ተብሎ ተወራ። ከዛ በኋላ ሼህ አላሙዲንም ቦታው ላይ አልታዩም። እኔንም ተወካይ አለም ሰው የለም። ቀደም በነበሩ ሰዎች ነው ስራው ሲካሄድ የነበረው እና ጥያቄው ይኸው ነው።
በዚህ የእርሻ ልማት 205 ቋሚ ሰራተኞች ሲኖሩ ከ500 እስከ 600 የሚጠጉ ጊዜያዊ ሰራተኞች እንዳሉ፣ የስራ ዕድሉም ለወጣቶች መፈጠሩን አንድ ስማቸው እንዳይጠቀስ የገለጹ ምንጭ ከሚድሮ ኩባንያ ተናግረዋል። የደረሰው ውድመትም ወደ 20 ሚሊዮን ብር እንደሚጠጋ አስረድተዋል። በእርሻው ላይ ጉዳት መድረሱን ያረጋገጡልን የአካባቢው ፖሊስ ኃላፊ ሲሆኑ ዝርዝር መረጃ ይዘው መግለጫ እንደሚሰጡን ቃል ገብተው ደጋግመን ብንደውል መረጃ ለማግኘት አልቻለም። በኦሮሚያ ክልል መሰረቱን አድርጎ የሚንቀሳቀሰው የሆራይዘን ፕላንቴሽን በሳውዲ ስታርን ጨምሮ በስሩ በርካታ የግብርና ልማት ድርጅቶች ያካተተ ነው። በተለይ በዚህ አካባቢ ያለው በሊሙ አካባቢውም ወደ 12,000 ሄክታር መሬት ተከራይቶ የቡና ልማት ስራ በማካሄድ ላይ እንደሚገኝ በዘገባችን ተረድተናል። ይሄ የቡና ልማት በለቀማ ወቅት እስከ 20,000 በአማካይ ደግሞ በአመቱ ውስጥ ከ7 እስከ 9,000 ሰራተኞችን በስራ የሚያሰማራ ሲሆን 3,200 ቋሚ ሰራተኞች አሉት። በዚህ አካባቢም የማህበረሰብ ተጠያቂነት ጥያቄዎች ከጊዜ ወደ ጊዜ እንደሚነሱ፣ ሆኖም ድርጅቱ በአካባቢው የመሰናዶ ትምህርት ቤት አሰርቶ ማስረከቡንና የአካባቢውን የስፖርት ድርጅቶች በማገዝ ስራ መስራቱን የሚድሮ ኩባንያ ያስረዳል። ከ30 ዓመታት በላይ በዓለም ባንክ ያገለገሉት የልማት ምጣኔ ባለሙያ ዶክተር አክሎግ ቢራራ የመሬት ይዞታን በተመለከተ መጽሐፍ አሳትመዋል። በድርጅቶችና በማህበረሰቦች መካከል ግጭት ለምን ይፈጠራል ብዬ ጠይቂያቸው ነበር።
ግጭቶች ለምን ይነሳሉ? ሰው የተደረገውን ኢንቨስትመንት ለምንድን ነው ኢላማ የሚያደርገው የሚለው ጥያቄ ወሳኝ ነው። ሰው ተጠቃሚ በሚሆንበት ጊዜ ባለቤትነት ይሰማዋል። የራሴ ነው ብሎ ያየዋል፣ ያንን ኢንቨስትመንት ማለት ነው። ነገር ግን በዚያ በአካባቢው ያለው ዜጋ ተጠቃሚ ካልሆነ፣ ለምሳሌ የቀን ሰራተኛ እንውሰድ። የቀን ሰራተኛ የሚያገኘው ገቢ በጣም ዝቅተኛ ነው። አሁን ተሻሽሎ እንደው አላውቅም፣ ግን ጥናቱን ባደረግኩበት ጊዜ በተከታታይ ደግሞ ለማሻሸል ሞክሬያለሁ። ግን ያለው የቀን ሰራተኛ ገቢ ከኑሮ ፍላጎቱ ጋር ሊጣጣም አይችልም፣ አልቻለም። ስለዚህ በዚያ አካባቢ ያለው ነዋሪ ተጠቃሚነቱን አያየውም። ከመሬቴ ተነጥቋል ይልና አይ የቀን ሰራተኛ ሆኛለሁ፣ ነገር ግን የቀን ሰራተኛ አበሌ ወይም ደሞዜ ከኑሮ ሁኔታው ጋር፣ ቤተሰብን ከመደገፍ ጋር፣ ራሴን ከማሻሻል ጋር ምንም ሊጣጣሙ አይችልም የሚል ጋርዲያን ያካሄዳቸው እንትኖች አሉ፣ ቃለመጠይቆች አሉ፣ እናንተ ያካሄዳቸው አሉ፣ ሌሎችም ያካሄዳቸው አሉ። እኔ በአካል ሂጄ አላየሁትም፣ ነገር ግን
ከዚህ ጋር በተያያዘ በኢትዮጵያ የግብርና ልማት ፖሊሲና እቅድ ዙሪያ መጽሐፍ ያሳተሙት ሌላው የምጣኔ ሀብት ባለሙያ ዶክተር ደምስ ጫን ያለው በገጠር ልማት በተለይ የአርብቶ አደር ማህበረሰቦች ዘለቄታ ያለው ኑሮ መሻሻል ፖሊሲዎችና አፈጻጸም ላይ ያተኮረ መጽሐፍን ለንባብ አቅርበዋል። በኢትዮጵያ መንግስት ፖሊሲ አትኩሮት መሆን ያለበት ይላሉ። አትኩሮቱ አነስተኛ ይዞታ ባላቸው ገበሬዎች መሆን አለበት።
አሁን ካለው ሁኔታ አንጻር መሰረታዊና ዘላቂ የሆነ ነገር እንድንፈጥር ከተፈለገ ከውጭ በልመጡ እንደዚህ ቅድም መንሽን ያርጋቸው ታራቱሪ የሳውዲ በምትሉ አይነት ሳውዲ ከሀገር ውስጥ መቀል አለባቸው በሚል እንጂ ሀገራችን እኮ የተፈጥሮ ሀብትና ጸጋ ችግር የለባት። በትክክል እስከተመራ ድረስ ከአሁን ካሉት አነስተኛ ገበሬዎችም እንዲመረጩ ከማድረግ ይልቅ የመንግስትን ፖሊሲና ስትራቴጂ በዚህ በኩል ግልጽ ነበር። አተገባበር ላይ ነው ችግር የመጣው።
በዚህ ውይይት ላይ የሆራይዘንና የሚድሮክን ከፍተኛ አመራር አባላት አስተያየቶች ለማካተት ጥረን አልተሳካም። በተከታይ ዘገባችን ከተገኙ ወደ እናንተ ዜናውን እናደርሳለን።
እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ ቪኦኤ አማሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። ሳስተናግዳቸው ያመሸሁት መስታወት አራጋው፣ በቴክኒክ መቅቢል ያበሮ፣ የስርጭት መሀንዲስ ሱሌማን፣ ሙዚቃ ዲጄ ፋትሶ። መልካም ምሽት።
ኩን ራዲዮ ሰገለ አሜሪካቲ